ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የእኛ ጥያቄ ምንድን ነው? ድሬዳዋ ላይ በተወላጆቿ ብቻ ሳይሆን አቅም ባለው አረችን ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይዘን ላይ የእኔ ቤት ነው፣ የእኔ ጎሳ ነው፣ ይሄ የሰፈር ልጅ ነው በማይል ሰው ትተዳደር ነው የእኛ ጥያቄ።
ሳተናው የተባለው የሬዲዮ ወጣቶች ማህበር ሊቀመንበር ሲሳይ አየለ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በደቡብ ክልል አማሮ ወረዳ ሁለት አርሶ አደሮች በኦሮሞ ነጻ አውጪ ግንባር ኦነግ ታጣቂዎች መገደላቸውንና አንዱ አርሶ አደር መቁሰላቸውን የአካባቢዎች ነዋሪዎች ይናገራሉ። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ስለተባለው ጥቃት መረጃ የለኝም ይላሉ። ሙሉ ዘገባውን በመጽሔት ክፍለ ጊዜ እናቀርባለን።
አሁን የዕለቱ ዋና ዋና ርዕሶች፣ በሱዳን ፕሬዚደንት ኦማር ሐሰን አልበሽር ላይ የተነሳው ተቃውሞ እንደቀጠለ ቢሆንም ውጥረቱ የበዛባቸው መሪ መንግስታቸውን እንዲያጠናክሩላቸው ያሰቧቸው የተባሉ የዲፕሎማሲ ድጋፎችን ለማግኘት ወደ ቃጣርና ግብፅ ተጉዘዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምክር ቤት ተደራዳሪዎች በደቡባዊ የሀገሪቱ ድንበር ግንብ ለመገንባት የሚያስችል ስምምነት ያቀርባሉ የሚለው ግምታቸው ከ50 ከመቶ ያነሰ መሆኑን ገልጸዋል።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ በጋዜጦችና ጤና በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ የተናዱ ቅንብሮች ይዘው በሁለተኛው አጋማሽ ጠብቋቸዋል። በዚሁ በሁለተኛው አጋማሽ የፌዴሬሽን ምክር ቤት በክልሎች መካከል የሚፈጠረውን የወሰንና የማንነት ጥያቄዎች በሰላማዊ መንገድ ለመፍታት ሲገባው በአማራ ክልል በህጋዊ መንገድ የቀረበ ማንነት ጥያቄ የለም ብሎ መደምደሙ በአማራና በትግራይ ክልሎች መካከል አላስፈላጊ ውዝግብ እንዲፈጠር እያደረገ ነው የሚለውን ጨምሮ በሁለተኛው አጋማሽ ጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ጥር 20 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉ አከበደና
አዳነች ፍስሐዬንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምክር ቤት ተደራዳሪዎች በደቡባዊ የሀገሪቱ ድንበር ግንብ ለመገንባት የሚያስችል ስምምነት ያቀርባሉ የሚለው ግምታቸው ከ50 ከመቶ ያነሰ መሆኑን ገልጸዋል። በሁለቱም የምክር ቤት ወገን ያለው ተደራዳሪዎች ቡድን በጣም ጥሩ ሰዎች አሉ፣ ነገር ግን ግንቡን ለመገንባት ካቀድኩት 5.7 ቢሊዮን ዶላር ያነሰ ገንዘብ የምቀበል አይመስለኝም ሲሉ ትላንት ዎል ስትሪት ጆርናል ለተባለው ጋዜጣ ተናግረዋል። ለግንቡ የሚያስፈልገው ገንዘብ ካልተመደበላቸው በስተቀር ሌላ የመንግስት መስሪያ ቤቶች መዘጋት ጉዳይ አማራጭ ነው ብለዋል። የምክር ቤት ውሳኔ ሳያስፈልጋቸው ግንቡን ለመገንባት እንዲችሉ ብሔራዊ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉም ጠቁመዋል። ዲሞክራቶች እንዲህ አይነቱን አዋጅ በፍርድ ቤት ሊከራከሩበት እንደሚችሉ ተገልጿል።
ራሳቸውን የቬኔዙዌላ ጊዜያዊ ፕሬዚዳንት አድርገው የሰየሙት የተቃዋሚዎች መሪ ዋን ጓዶ በያዝነው ሳምንት የሁለት ቀናት የተቃውሞ እንቅስቃሴ እንዲካሄድ ጥሪ አቅርበዋል። የአገሪቱ ወታደራዊ ኃይል ፕሬዚዳንት ኒኮላስ ማዱሮን እንዲተካ መቀስቀሱንም ቀጥለዋል። የአገሪቱ ወታደራዊ ኃይል ከህዝብ ጎን እንዲቆም ጥሪ ለማቅረብ የአገሪቱ ህዝብ በመጪው ረቡዕ እኩለ ቀን ላይ የሁለት ሰዓታት ሰላማዊ ሰልፍ እንዲያካሄድ ሲሉ ነው የጠየቁት። በመጪው ቅዳሜ በአገሪቱ ዙሪያ በዓለም ደረጃ ያሉ ደጋፊዎቻቸውን ጨምሮ የተቃውሞ ሰልፎች እንዲያደርጉም ጓዶ ጥሪ አቅርበዋል። የአውሮፓ ህብረት በቬኔዙዌላ አዲስ ምርጫ እንዲካሄድ ያቀረበውን የጊዜ ገደብ የሚያበቃበት ዕለትም ይሆናል።
አንድ ከፍተኛ የሩሲያ ዲፕሎማት አፍጋኒስታን ያሉት ተዋጊ ኃይሎች ተገናኝተው የሰላም ንግግር እንዲያደርጉ ለመጣር ፓኪስታን ገብተዋል። በአፍጋኒስታን ልዩ የሩሲያ ፕሬዚደንት ልዑክ ዛሚር ካቡሎቭ ናቸው ኢስታንቡል የገቡት። የአፍጋኒስታን ኃይሎችን ለማስታረቅ የሚደረገው ጥረት ልዩ የዩናይትድ ስቴትስ ተወካይ ዛልማይ ካሊድ ዘድ ከታሊባን ተወካዮች ጋር ባለፈው ሳምንት ቃጣር ሲነጋገሩ ቆይተዋል። በዩናይትድ ስቴትስ እና በታሊባን መካከል በመካሄድ ላይ ያለውን ንግግር ያስተባበረችው ፓኪስታን መሆኗን ገልጻለች።
የቱርክ የውጭ ጉዳይ ሚኒስትር የሳውዲ ተወላጁ ጋዜጠኛ ጀማል ሐሾግጂን አገዳደል አስመልክቶ ከሚመረምረው የተባበሩት መንግስታት ድርጅት የሕግ ጉዳዮች አዋቂ ጋር ዛሬ ተገናኝተው ተነጋግረዋል። ቱርክ ዓለም አቀፍ ምርመራ እንዲካሄድ እየጠየቀች ነው። የመንግስታቱ ድርጅት ልዩ መርማሪ አግነስ ኮልማርድ እስከ ቅዳሜ ድረስ በቱርክ በመቆየት የኢስታንቡል ዋና አቃቤ ሕግ ከሚገኙባቸው ባለስልጣናት ጋር ተገናኝተው ይነጋገራሉ ተብሏል። ኮልማርድ ቱርክ ካለው የሳውዲ አረቢያ አምባሳደር ጋር ለመነጋገርና ምርመራውንም ለማካሄድ ሳውዲ አረቢያ ጭምር ለመሄድ ላቀረቡት ጥያቄ የሳውዲ ባለስልጣናት ምላሽ ሰጥተው እንደሆነ እስካሁን ማረጋገጫ አልተገኘም።
አድማጮች፣ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የረጅም ጊዜ የፕሬዚደንት ትራምፕ ወዳጅና አማካሪ የሆኑት ሮጀር ስቶን ከልዩ ካውንስል ሮበርት ሙለር ጋር ሊተባበሩ እንደሚችሉ ትላንት ፍንጭ ሰጥተዋል። ሮበርት ሙለር ዩናይትድ ስቴትስ ውስጥ ከሶስት ዓመታት በፊት በተደረገው ፕሬዚዳንታዊ ምርጫ ዘመቻ ወቅት ሩሲያ እጇን አስገብታ እንደሆነ እየመረመሩ መሆናቸው የሚታወቅ ነው። ስቶን ከትራምፕ የምርጫ ዘመቻ ጋር በተያያዘ ዋሽተዋል፣ የምርመራውን ሂደት ለማሰናከልና በምስክሮች ተግባር ውስጥ ለመግባት ሞክረዋል የሚሉ ክሶች ባለፈው ሳምንት ተመስርተውባቸዋል። ትላንት ኤቢሲ ለተባለው የቴሌቪዥን ጣቢያ ሲናገሩ ታዲያ ከሚለር የምርመራ ግንብ ተግባር ጋር ምን ያህል ሊተባበሩ እንደሚችሉ የሚወስኑት ከጠበቆቻቸው ጋር ከተነጋገሩ በኋላ መሆኑን ገልጸዋል።
የትራምፕ አስተዳደር ለፑቲን ቅርብ ነው ከሚባለው ከኦሌግ ዴርፓስካ ጋር በተያያዙ ኩባንያዎች ላይ ተጥሎ የነበረውን ማዕቀብ አንስቷል። ዲሞክራቶች ማዕቀቡ እንዳይነሳ ሲገፉ ቆይተዋል። ዴርፓስካ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተባባሪ እንደሆኑም ተገልጧል። ዲሞክራቶችና በርካታ ሪፐብሊካውያን የሩሲያ ግዙፍ የዓለም ኩባንያ የእሱ አካል የሆነው ይህ ድርጅት ኩባንያዎች በዴሪፓስካ ቁጥጥር ስር ናቸው ይላሉ። የዩናይት ስቴትስ የገንዘብ ሚኒስቴር ግን ዴሪፓስካ በእነኚህ በኩባንያዎች ላይ የነበራቸው የአክሲዮን መጠን ቀንሷል ነው የሚሉት። ቁጥጥራቸውንም አቁመዋል ሲሉ ትላንት ገልጸዋል።
በመጨረሻም አድማጮች፣ በሱዳን ፕሬዚደንት ኦመር አልሐሰን አልበሽር ላይ የተነሳው ተቃውሞ እንደቀጠለ ቢሆንም ውጥረት የበዛባቸው መሪ መንግስታቸውን እንዲያጠናክሩላቸው ያሰቧቸው የተባሉ የዲፕሎማሲ ድጋፎችን ለማግኘት ወደ ቃጣርና ወደ ግብጽ ተጉዘዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ተጨማሪ ይዟል። ሰለሞን አባተ ያቀርበዋል።
ፕሬዚደንት ኦማር ሐሰን አልበሽር ትናንት ካይሮ ላይ ንግግር አድርገው ነበር። እናም ሀገራቸውን የዋጣትን አመፅና ተቃውሞ የዛሬ 8 ዓመት አካባቢ ተቀስቅሶ ለብዙ መሪዎች ከየመንበረ ሥልጣናቸው መወገድ ምክንያት ከሆነው የአረብ መነሳሳት ወይም የአረብ አብዮት ጋር አመሳስለውታል። ተቃዋሚዎቹ ያንን ሁኔታ ሱዳን ውስጥ መፍጠር ወይም ገልብጠው መድገም ነው የሚፈልጉት ብለዋል በሽር። ከአንድ ወር በላይ ያስቆጠረው የሀገራቸው መነሳሳት ከተጫረ አንስቶ አልበሽር ግብፅን ለሁለተኛ ጊዜ መጎብኘታቸው ነው። አልበሽር ወንበራቸው እየተነቃነቀ ከመሰላቸው ምናልባት ድጋፍ እየፈለጉ ሳይሆን አይቀርም ብለዋል የዋሽንግተኑ ሐሳብ አብላዮች ቡድን ቻታም ሃውስ ባልደረባ አህመድ ሳልማን።
ሱዳን ሃዝ ቢን ሪቺንግ አውት ቱ ራሺያ አት ዘ ሴም ታይም ቱ ባላንስ ዞዝ ሪሌሽንሺፕስ ዊዝ ዘ ዌስት ኢን ኬስ ዴይ አር ዲቴሪዮሬቲንግ።
ሱዳን ያለችበት ሁኔታ አንድ ቦታ ላይ ሲደርስ የሚበላሽ ከሆነ ከምዕራቡ ጋር ያላትን ግንኙነት እንደያዘች ከሩሲያም ጋር ሚዛን ለመጠበቅ ስትል መገናኘት ጀምራለች። ፕሬዚዳንት በሽር በውጭ ግንኙነቶቻቸው ላይ ብዙ ጊዜ የተጨበጠ ፍሬ ያለው አይነት እንዲሆን ነው የሚፈልጉት። ስለዚህ አሁንም ምናልባት ክፉ ቀን ቢመጣና አንዱ ወገን ቢከዳቸው ሌላኛው ላይ ለመንጠላጠል እንዲችሉ መሠረተ ሰፊ የሆነ ግንኙነት ነው እያጠናከሩ ያሉት።
የሱዳን ተቃውሞ እንቅስቃሴዎች የተቀሰቀሱት በነዳጅና ሌሎችም የዕለት ተዕለት አስቤዛ ላይ ድንገት የተቆለለው የዋጋ ንረት በፈጠረው ቁጣ ነበር። እስካሁን ባለው የተቃውሞ ጊዜ 40 ሰው በመንግሥቱ የጸጥታ ኃይሎች ተገድለዋል ሲሉ ዓለም አቀፍ የመብቶች ተሟጋቾች ቢናገሩም መንግሥቱ ራሱ ግን ወታደሮቹ 29 ሰው መግደላቸውን ነው በይፋ የሚያምነው። የፖለቲካ መፍትሄ ፈጥኖ ካልተገኘ ሁኔታዎች ወደ ባሰ ቀውስ ሊያዘቅቱ እንደሚችሉ የአምነስቲ ኢንተርናሽናል የሱዳን ጉዳዮች መርማሪ አህመድ አልዙቤር አስጠንቅቀዋል። ምንም እንኳ የጸጥታ ኃይሎቹ ሰውን በጅምላ እያፈሱ ማሰራቸውን የሀገሪቱ መገናኛ እየዘገቡ ቢሆንም እርምጃው ተቃውሞውን መግታት አልቻለም። በብዙ የሀገሪቱ ክፍሎች እየተስፋፋ መሆኑ ታውቋል። ከዚሁ መስፋፋትም ጋር የጸጥታ ኃይሎቹ ጠንካራ የተባለ የማሳደድና የመበተን እርምጃዎችንም እንደዚሁ እያስፋፉ ናቸው። ይህ በእንዲህ እንዳለ ሚስተር አልበሽር ተቃዋሚዎችና የታጠቁ ኃይሎች ሀገራቸውን ለማተራመስ እና አካባቢውንም ውድቀት ውስጥ ለመክተት ወይም ቀውስ ውስጥ ለመክተት እየጣሩ ናቸው ብለዋል። የቻታም ሃውሱ ሶሊማን በማከል እንደሚሉት የሱዳን ሁኔታ በአካባቢው ካሉ አንዳንድ የፖለቲካ ፍጥጫዎች ጋር ተመሳሳይ ሳይሆን አይቀርም፣ ወደዛም ሳያዘግም አይቀርም እያሉ ነው።
You can look at different examples elsewhere, very close in the region in Ethiopia, to see that.
Soliman yemilut indezih aynet hunetawochinna temsalitoch baakkababiw ballu betelayayu hagaroch must wedallu hunetawoch liwoslu ndemichilu na beqirb yallechu Ethiopianim yemimesel lihon ndemichil yetenagaru no betelay beqirbu yallawun huneta yeEthiopian yeqawsna yetekawmo huneta ሲያነሱ። ይሁን እንጂ አልበሽር አሁን ለጊዜው ጠንካራ ይዞታ እንዳላቸው የሚናገሩት ሶሊማን ሁኔታዎች ወደዛ አይነት አዝማሚያ ለመሄድ ጥቂት ጊዜ ሊወስዱ እንደሚችሉም እያሳሰቡ ነው። አልበሽር ሱዳንን በመፈንቅለ መንግሥት መንበሩን ከተቆናጠጡ ወዲህ ለሰላሳ ዓመት እየገዟት ናቸው።
አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችኋችሁ አሉላ ከበደና
አዳነች ፍስሐየንን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
የፌዴራል መንግስት አመራሮች የድሬዳዋ ነዋሪዎችን በከተማዋ ወቅታዊ ሁኔታ ዙሪያ እያወያዩ ነው። የጠቅላይ ሚኒስትሩ አማካሪ አቶ ተፈራ ደርበውና አቶ መለስ አለም በመሩት መድረክ ላይ ነዋሪዎች አሉ ያሏቸውን ጥያቄዎች አንስተው መግባባት ላይ መድረሳቸውንም ተሳታፊዎች ለአሜሪካ ድምፅ ገልጠዋል። በተያያዘም በመቶዎች የሚቆጠሩ ወላጆች ልጆቻቸው ይፈቱላቸው ዘንድ ፖሊስ መምሪያውን መጠየቃቸውንና መምሪያውም ተጠርጣሪዎች ተጣርተው መፈታት አለባቸው በአፋጣኝ ይፈታሉም ሲሉ ገልጸውልናል ይላሉ። አዲስ ቸኮል ነው ዝርዝሩን የያዘው።
ለመገናኛ ብዙሃን ዝግ የነበረውና የፌዴራል አመራሮች ከከተማ ነዋሪዎች ጋር በተወያዩበት መድረክ ላይ ከመልካም አስተዳደር 40/40/20 እና ከታሰሩ ልጆች ጋር የተያያዙ ጥያቄዎች ተነስተው ውይይት መደረጉን ተሳታፊዎች ለቪኦኤ ተናግረዋል። ሳተናው የድሬዳዋ ወጣቶች ማህበር ሊቀመንበር ሲሳይ አየለም በስብሰባው ስለተነሱ ሀሳቦች እንዲህ ብሏል።
አንደኛ የ40/40/20 የሚባለው ቀመር አፓርታይድ ስርዓት ነው። የማህበረሰቡን የፌታዊ ተጠቃሚነት የዜጎችን እኩል ተጠቃሚ ያገለለ በቃ አግላይ የሆነ ስርዓት ነው እና እሱ ፈርሶ ማለት እንደ ማንኛውም ዜጋ እኛ ተወልደን ባደግንበት አገር ላይ እንደ ማንኛውም ዜጋ እኩል የመጠቀም መብት ሊኖር ይገባል። እኛ ኦሮሞ ይግዛል፣ ሶማሌ ይግዛል፣ አማራ ይግዛል፣ ትግሬ ይግዛ አይደለም፣ በሜሪት ይሁን ነው። በቃ ማንም የሚችል ሰው ሀገሪቷን ማስተዳደር ብቁ የሆነ ሰው ሀገራችን ማስተዳደር ይችላል እንጂ አሁንም የእኛ ጥያቄ የብሔርተኝነት ጥያቄ አይደለም። ለምን ሶማሌ ገዛኝ ለምን ኦሮሞ ገዛኝ አይደለም። አሁንም የኛ ጥያቄ ምንድን ነው? ድሬዳዋ ላይ በተወላጆቿ ብቻ ሳይሆን አቅም ባለው አረችን ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይ ይሄ እኔ ብሄር ነው፣ ይሄ እኔ ጎሳ ነው፣ ይሄ የሰፈር ልጅ ነው በማይል ሰው ትተዳደር ነው የኛ ጥያቄ። አሁንም ወደፊት የምንጠይቀው ይሄ ጥያቄያችን ነው። ስብሰባው ላይ የ40/40/20 የሚባለው ስርዓት ምን ያህል ኮራፕሽን በሀገሪቷ ላይ እንዲያስፋፋ፣ ሌላ ደግሞ የአቅም ማነስ ማለት ብዙ እቅዶች ይታቀዳሉ እነዛ ነገር አችፍ የማይደረጉበት አሁን አንደኛው የዚህ 40/40/20 ችግር መሆኑ ረብሻው የመጣው በቃ እኩልነት ተጠቃሚነት ማጣት ነው። በዚህ 40/40/20 ስርዓት ሙሰኞች በስተዋል፣ ሰፈር ተሽጧል፣ የመምህራዊ ጥያቄ አልተመለሰም። ይህ ስርዓት ምንም ነገር የጠቀመ የለም፣ ሀገሪቷን ወደኋላ ነው ያስቀራል።
የፌዴራል አመራሮች አስቀድመው ከአስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸው እንደተናገሩ ተሳታፊዎች ገልጸዋል። የድሬዳዋ መምህራን ማህበር ሊቀመንበር የሆኑት አቶ አበበ እንዲህ ይላሉ።
ያለውን አጠቃላይ ነገር ከሰሙ በኋላ ያሉት ነገር ባጭሩ ይሄን ሁሉ ከእናንተ የሰማነው አለ፣ ከሌሎችም የሰማነው አለ፣ በአጠቃላይ ይሄ ለዚህ ሁሉ ተጠያቂ የከተማ አስተዳደሩ ሲመሩ የነበሩ አካላቶች ናቸው ብለዋል። ስለዚህ ወደፊት ለምንወስደው እርምጃ አሁን ባለው ዘከነ ሁኔታቱ እናንተም ተባበሩ የሚል ነው። ከዚህ ውጪ ሁሉም ተሰብሳቢ በአቋም ደረጃ የገለጸው ምንድን ነው? መንግስት በቁም እያሉ ችግር ፈጣሪዎችን አጣርተን እናስራለን ብሎ ይናገራል። አዲስ የመጣው መንግስታችን እኛ የምንደግፈው ነው፣ ፐርሰናል እኔም ደግፈው ነው፣ 100% የምንደግፈው ነው። ኢቨን ራሴ የምሰዋለት ነው አሁን፣ ምክንያቱም ወደኋላ መመለስ ስለሌለበት በዚህ ሁኔታ እያለ እዚህ ግን አስረው ነው እያጣሩ ያለው ነገር። ስለዚህ አሁን የታሰሩ ልጆች ሰላማዊ ስልሴዎች እንጂ ሁከት የፈጠሩ አይደሉም። ስለዚህ ያለምንም ቅድመ ሁኔታ መፍታት አለባቸው የሚለው ላይ ሁላችንም ተስማምተናል። እሱ ይህንን እናደርጋለን ብለዋል ማለት ነው።
የፌዴራል አመራሮች አስቀድመው ከአስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸውን እንደተናገሩ ተሳታፊዎች ገልጸዋል። የአሁኑን ሳምንት የከተማዋን ሰላምና መረጋጋት ቀድሞ ወደነበረበት ለመመለስ እንደሚሰሩና ከቀጣይ ሳምንት ጀምሮ ግን ለዘላቂ መፍትሄ እንደሚንቀሳቀሱ እና አቶ ተፈራ መናገራቸውን ከተሳታፊዎቹ ሰምተናል። በተያያዘ ዜና 200 ገደም የሚሆኑ ወላጆች የድሬዳዋ አስተዳደር ዋና ፖሊስ መምሪያ ወደሚገኝበት ቦታ ሄደው ልጆቻችን ይፈቱ ሲሉ ጥያቄ አቅርበዋል። ለጥያቄ ወደ መምሪያ ከሄዱት መካከል ያናገርኳቸው ወይዘሮ ትዕግስት እንዲህ ይላሉ።
ከማናቶች ልጆቻቸው የተያዙባቸው ምግብ ማቀበል የማይችሉ በሽተኞች፣ አካለ በቃ ሁሉም ነገር ደካማ በጣም በቃ እኛ እየጎተትን እያባበልን ያው የህዝቡ ጩኸት የኛ ጩኸት ነው። ልጆቻችን ለእኛ ብለን የታሰሩት ሁሉ እየተጎተቱ በጣም ከኛ ሰፈር ያ መምሪያ ማለት በጣም ሩቅ ነው። ያንን ሁሉ መንገድ ፀሐይና አቧራ እየጠጡ ነው ሄደው ያው የተወሰነ ሰው ይግባን ያሉት 10 ሰው አስገብተው ነበረ። ከገቡት ሰዎች የተረዳነው ነገር ያው እነሱ የሚያውቁትም ችግር አለ፣ የማያውቁትም ችግር አለ። ለምሳሌ በራችን መገንጠሉ ጥይት በሰው ላይ መተኮስ አቁም ነበረ፣ አስረዳናቸው። እኛ የያዙ ነው ያለው እንጂ ተኩሶ አላልንም፣ በር ገንጥሎ አላልንም። ውሃ ስንጠይቅ ጥይት ጠጡ እንደተባልን አስረዳናቸው። ልጆቹም ያው እየተጣራ እንደ ደረጃው እንደ ወንጀላቸው እየተጣራ በዛሬ ዕለትና በነገ ዕለት እንደሚፈቱልን አስረድተናል። እንደዛ
በሌሊት በራችን እየተሰበረ ልጆቻችን እየታፈሱ ነው የሚለው ቅሬታ በተደጋጋሚ የሚሰማ ነው። በትላንትናው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጠው ጊዜያዊ የጸጥታ ጥምር ኮሚቴ አባል የሆኑት የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር ጌታቸው አስረስ በዚህ ረገድ ለሚቀርበው ቅሬታ እንዲህ ብለዋል።
ብዙ እንደዚህ አይነት ነገር በብዛት እኔ አልሰማሁም፣ ግን ምሽት ላይ በየቦታው እሳት እኔ ራሴ እየዞርኩ ጎማና እሳት ሳጠፋ ነው ምሽቱን። በዛን ጊዜ ግን እያሳደድን እየገቡበት እየተገባ ሰው ሲያዝ እንደነበረ መረጃው አለ። ከዛ ውጪ ዝም ብሎ ሆን ብሎ ምሽት ጠብቆ ለመያዝ የተደረገ እንቅስቃሴ የለም። ግን አስቸኳይ ጊዜ አዋጅ ባይታወጭም የሰራዊቱ ከተማውን በቁጥር ስር ባደረገበት ሰዓት ህገወጥ ሰዎችን ሊይዝ ይችላል። ዞሮ ዞሮ ግን አሁን ባለን ተጨባጭ ሁኔታ ሌሊት በተለይ የዛለት ሌሊት ሌሊቱን ሙሉ ነው እሳት ሲነደ ነው ሌሊቱን ሙሉ የእሳት አደጋ መኪና ፉዞ ሆኖ ኤርፖርቱ ድርጅት ካለስራቸው አዳር እንዲያድሩ በግድ አስገድደን ያሳደር ናቸው። በየመንገድ ላይ ጎማ እየጫን ስንገባ ነው ያደርጉ። ምናልባት ዛሬ በሌሊት ነው አብዛኛውን የተነሳው። አሁንም ድንጋይ መዝጋት ዛሬም ነበር ሙከራዎች ነበር። 100% ተረጋግቷል ማለት አይቻልም። ዞሮ ዞሮ ግን የተባለው ሰዎች ቶሎ ብሎ ለህግ የሚቀርቡትም ለህግ መቅረብ አለባቸው። ሌላውን በምክርና በእንትን የሚልቀው በዚህ አይነት ይሄዳል ብለን ነው የምናስበው።
በሌላ በኩል ዛሬ እስከ ምሽት ድረስም ያስተዳደሩ ከፍተኛና መካከለኛ አመራሮች የከተማዋን ሰላም ቀድሞ ወደነበረበት ለመመለስና ሁሉም ተቋማት የሚጠበቅባቸውን በአግባቡ ተወጥተው የህብረተሰቡን ቅሬታዎች መመለስ እንዲጀምሩ በሚል ስብሰባ እየተካሄደ ነው። የምስራቅ ህዝብ ምክትል አዛዥ ጄኔራል ተስፋዬ ከንቲባ ኢብራሂም ኡስማንና ምክትል ከንቲባ አብደላ አህመድ በመሩት መድረክ ላይ በተለይ ከጸጥታ አንጻር ባሉ ችግሮችና መደረግ በሚገባቸው ተግባራት ላይ ሰፊ ውይይት ተካሂዷል። ድሬዳዋ በአሁኑ ሰዓት በመከላከያ ሰራዊት የምስራቅ እዝ ዋና መምሪያ የሚመራውና የድሬዳዋ ፖሊስና የፌዴራል ፖሊስ አባል የሆኑበት ጊዜያዊ የጸጥታ ጥምር ኮሚቴ ነው ጸጥታዋን በበላይነት እየመራ ያለው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። በደቡብ ክልል አማሮ ወረዳ 2 አርሶ አደሮች በኦሮሞ ነጻ አውጪ ግንባር ኦነግ ታጣቂዎች መገደላቸውንና 1 አርሶ አደር መቁሰሉን የአካባቢው ነዋሪዎች ተናገሩ። የአማሮ ወረዳ አስተዳደር የኦነግ ታጣቂዎች ካምፕ እየገቡ ነው የተባለው መንግስት እርምጃ መውሰድ ስለጀመረ የማታለያ ዘዴ ነው ሲል ይከሳል። የኦነግ ሊቀመንበር አቶ ዳውድ ኢብሳ እየተፈጸመ ስላለው ጥቃት መረጃ የለኝም ብለዋል። በቦታው ያለው የመከላከያ ሰራዊት በበኩሉ ጥቃቱ አድራሹ የኦነግ ታጣቂዎች ናቸው ይላል። እስካሁን ባለው ጊዜ በአካባቢው በተፈጸመው ጥቃት 78 አርሶ አደሮች መገደላቸውን፣ ከ114 በላይ አካል ጉዳተኛ ሲሆኑ ከ21,000 በላይ የሚሆኑ ዜጎች መፈናቀላቸውን የአካባቢው መንግስት ይናገራል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው፣ ቀጥሎ ይቀርባል።
ትናንት ከሰዓት በኋላ በተከፈተው ጥቃት ሁለት አርሶ አደሮች ሻሮ ከሚባል ቀበሌ ከብቶቻቸውን ከሚጠብቁበት መገደላቸውን የአካባቢው ነዋሪዎች ተናግረዋል። በተጨማሪም አንዱ አርሶ አደር እጃቸው በጥይት ተመተው መቁሰላቸውን ገልጸዋል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለው ውሸት መሆኑን የሚናገሩት አቶ ተካበ ገነንም የተለየ ነገር አላየንም፣ አሁንም ጥቃት የተፈጸመብን ነው ይላሉ። የመከላከያ ሰራዊት አሰሳ ማድረግ ከጀመረ ወዲህ በሰላም መኖር ጀምረን ነበር ያሉት አቶ ተካቤ አባገዳዎች የሰላም ጥሪ ካደረጉ በኋላ ጥቃቱ ከእንደገና ጀምሯል ነው የሚሉት።
ውሸት ጫካ ውስጥ የነበረው ኦነግ ሳይሆን ዝም ብሎ ከተማ አካባቢ የነበረውን ዱርዬ ኦነግ ነው እያለ የአባገዳዎች መንግስትን በመሸወድ እያስገባ ያለበት ሁኔታ ነው ያለው። የአርሶ አደር ሞት እንደገና ቀጥሏል።
ከሁለት ዓመታት በፊት የተዘጋው ወረዳውን ከዲላም ከሐዋሳና አዲስ አበባ ጋር የሚያገናኝ የፌዴራል መንገድ በኦነግ ታጣቂዎች መዘጋቱን የተናገሩት ደግሞ አቶ ተሰማ ውልሴ ናቸው።
እርሻ ከማለት ውጭ ሌላ ምንም የማቋርጥ አድር በአሁኑ ሰዓት እያለብን ያለው ሁለት ዓመት ከሶስት ወር በር ተዘግቶ ጨው አተን ሸቀጣ ሸቀጥ አተን ምንም አተን ቁጭ ያለ ህዝብ በአሁኑ ሰዓት ዘመቻ ተከፍቶብን ያው እየሞትን ያለ ነው። እኛ ብቻ አይደለንም እየሞትን ያለ ነው። የቡርጂ ህዝብ እንደዚያው በተመሳሳይ በሩ ተዘግቶበት ቁም ስቅል እያየ ያለበት ሁኔታ በየቀን ሁለት ሰው ሶስት ሰው አራት ሰው ነው የምንገብረው። ግብር ነው እየሰጠን ያለ ነው።
ከቤቱ የተፈናቀለው ህዝብ ጠያቂና በቂ ሰብአዊ ድጋፍ የሚያደርግ አካል አጥቶ ችግር ላይ መውደቁንም የተናገሩት አቶ ተካቤ በመንግስት ላይ ተጨማሪ ስሞታ አላቸው።
አቤት የሚባልበትም የለም። ይሄን መስቶ የሚከታተል የለም። መንግስትም ብዛት ላለው ብሄር ነው። አንድ ቀን መንገድ ቢዘጋ በሰላሳ ደቂቃዎች መካከል ያስከፍታል። ግን እዚህ አማሮ ወረዳና ቡርጌ አካባቢ ለዘመናት የተጎዳ ህዝብ እያለ ምንም ትኩረት ያልተሰጠበት ሁኔታዎች መኖሩ በጣም አሳዘ ህዝቡንም አስከፍቷል በጣም።
የአማሮ ወረዳ ምክትል አስተዳዳሪ አቶ ተፈራ ባንዶራ እንዳሉት የኦነግ ታጣቂዎች ካምፕ የገቡ ነው የተባለው መንግስት እርምጃ መውሰድ ስለጀመረ የማዘናጊያ መንገድ ነው። ችግሩን በተደጋጋሚ ጊዜ ለመንግስት ሪፖርት ብናደርግም የክልልም ሆነ የፌዴራል መንግስት ትኩረት አልሰጠውም ብሏል።
ከፌዴራል እስከ ክልል ያለው የችግሩን ክብደት እስካሁን ድረስ አላጠኝ ነው። የታጠቀ ኃይል ነው ገብቶ ያዋርም በቲም ነው መጥቶ አጠቅቶ የወጣው። ካምፕ ገባ የሚባለው እኔ ማባበያ ነው። መንግስት እርምጃ መውሰድ ስለጀመረ ለማደናቀፍ የተጀመረ ስራ ነው።
የወረዳው የገቢ ምንጭ ወይም ኢኮኖሚ በግብርና ላይ የተመሰረተ ሲሆን ከአስር በላይ ቀበሌያት ላለፉት ሁለት ዓመታት ወደ ማሳቸው መግባት እንዳልቻሉና የወረዳው ህዝብም በከፍተኛ ረሃብ ላይ መውደቁንም አስታውቋል። የኢትዮጵያ ንግድ ባንክ የአዋሳ መንገዱ በመዘጋቱ አካባቢው ከፍተኛ የጸጥታ ችግር ስላለበት በወረዳው ለሚገኘው ለአማሮ ኬሌ ንግድ ባንክ ቅርንጫፍ ገንዘብ እንደማይልክ ማስታወቁን የወረዳው አስተዳዳሪ ተናግረዋል። እስካሁን በተፈጸመ ጥቃት የሃይማኖትና መንግስታዊ ተቋማትን ጨምሮ ሁለት ቀበሌ ሙሉ በሙሉ ወድሟል። ከ21,000 በላይ ዜጎችም ከቤትና ቀያቸው ተፈናቅለው ሜዳ ላይ ተጥለዋል። 78 አርሶ አደሮች የተገደሉ ሲሆን 114 አርሶ አደሮችም የአካል ጉዳተኛ ሆነዋል ነው ያሉትም። በተንቀሳቃሽ ስልካቸው ላይ ደውለን ያገኘናቸው የኦነግ ሊቀመንበር አቶ ዳውድ ኢብሳ የተፈጸመ ስላለው ጥቃት መረጃው የለኝም ብሏል።
እናንተ የምትለው መረጃ አላውቅም፣ ማን እንደሚሰጠ አላውቅም። በዚህ ላይ ምንም አስተያየት ልሰጥ አልችልም።
በአካባቢው ጸጥታ ለማስከበር የተላከው የመከላከያ ሰራዊት አዛዥ ሻለቃ ጌታቸው ታምራት በበኩላቸው በቀጠናው ጥረ ሰላም ኃይል ከህዝቡ ጋር በመቀላቀል ጥቃት እያደረሰ መሆኑን ገልጸዋል። ጥቃት እየፈጸመ ያለውም ኦነግ የሚባል የታጠ ኃይል እንደሆነም ተናግሯል።
ከታታ ዝቶ ነው ይሄደ እዚህ ኦነግ ነው ሳኔ የሚባለው ነው እርግጠኛ ያለው ይህን እናቀ ካ ችግር አለው አካባቢ ከምሽግ ችግር ስላለው ሰላሰላን ሀይሎቱም እዛ ውስጥ እየገቡ እንደዚህ አይነት እርምጃዎችን ይወስዳሉ። መጠበቅም እዚ አካባቢ ላይ እንቀሳቀሳሉ በቦታ ላይ። ስለዚህ ይህንን ደግሞ ህዝቡንም እየጠፋፉ ህዝቡም ላሉ ቀጫ እንዲሄድ የሚያደርጉ እነሱ ናቸው።
አልፎ አልፎ ከመንግስት ጸጥታ አስከባሪ ጋርም ተኩስ እንደሚከፍቱም ገልጿል።
አካባቢው ጥሩ መሆን ካካዛ ወደ ሁለት ከምት አካባቢ ምስዛት ምንም ሰላም የለውም አካባቢ።
ችግሩ አሁንም መቀጠሉንም ሻለቃ ጌታቸው ለቪኦኤ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም።
ዮናታን ዘብዴዎስን እናመሰግናለን ለዘገባው። አድማጮች፣ ወደ ሶስተኛው የመጽሔት ርዕስ ስንሻገር በኢትዮጵያ ቀደም ሲል ተዳክሞ የነበሩ የሲቪል ማህበረሰብ ድርጅቶች እንዲያገግሙ የተፈጠረውን መልካም አጋጣሚ በተገቢ ሁኔታ መጠቀም አስፈላጊ ነው ተባለ ይለናል። ከተለያዩ አገሮች የመጡ ዓለም አቀፍ ድርጅቶችና አገር በቀል ህዝባዊ ድርጅቶች በዚህ አጀንዳ ላይ እየተወያዩ መሆናቸውን ጠቅሶ መለስካቸው አመሃ ከአዲስ አበባ ባጠናቀረው ዘገባው
ዋና ጽህፈት ቤቱ በቤልጅየም ብራሰልስ የሚገኘው አሶሲዬሽን ፎር ሂውማን ራይትስ ኢን ኢትዮጵያ፣ የኢትዮጵያ መብት ድርጅቶች ኅብረትና የአውሮፓ ኅብረት በአንድ ላይ ሆነው ዛሬ በአዲስ አበባ አንድ አውደ ጥናት ከፍተዋል። የዚህ አውደ ጥናት ተሳታፊዎች ደግሞ ከዘጠኝና አስር ወራት በፊት የኢትዮጵያ መንግሥት የሰብአዊ መብቶች አያያዝ በብርቱ ሲተቹ የነበሩ ሂዩማን ራይትስ ዎች፣ አምነስቲ ኢንተርናሽናልና የመሳሰሉት ይገኙባቸዋል። የኢትዮጵያ መንግሥትም እነዚህን መሰል የሰብአዊ መብት ተሟጋጅ ድርጅቶች የሚያወጧቸውን ዘገባዎች የፈጠራ ዘገባዎች ናቸው ሲል ሲያጣጥላቸው ቆይቷል። ዛሬ የተከፈተ አውደ ጥናት ዋና ትኩረቱ ደግሞ ላለፉት 12ና 13 ዓመታት የኢትዮጵያ መንግሥት በወሰዳቸው እርምጃዎች ምክንያት የተዳከሙት የሲቪክ ማኅበራት ድርጅቶችን እንዴት ማገገም እንዳለባቸው፣ በመንግሥት ዕውቅና እንደ ጠላት ይታዩ የነበሩ ዓለም አቀፍ ድርጅቶችና አገር በቀል ድርጅቶች እየተወያዩ ናቸው። የዚህን አውደ ጥናት ዋና ዓላማ ለቪኦኤ የገለጹት አቶ ያሬድ ኃይለማርያም የአሶሲዬሽን ፎር ሂውማን ራይትስ ኢን ኢትዮጵያ ዳይሬክተር ናቸው።
አሁን እየተሻሻለ ያለው የበጎ አድራጎትና ማህበራት ድርጅት ሕግ እነዚህን ተቋማት አሽመድምዶ በገንዘብም በመንቀሳቀስ አቅማቸውም በብዙ ደረጃ ጎድቷቸው አሁን አገሪቷ ውስጥ ያሉት የሲቪክ ማህበራት ወይም የበጎ አድራጎት የሚሆኑ በሰብአዊ መብት ደረጃ የሚሰሩ ድርጅቶች አቅም የላቸውም፣ በሰው ኃይል፣ በገንዘብ፣ በብዙ መንገድ። ስለዚህ አሁን የተከፈተው መልካም እድሎች አሉ። እነዛን እድሎች ለመጠቀም የሚያስችል አቅም ይዘው መገኘት አለባቸው። ስለዚህ አቅማቸውን እንዲያጠነክሩ ለመርዳት በእውቀትም በገንዘብ አቅምም ሊያግዟቸው የሚችሉ የተለያዩ ዓለም አቀፍ ድርጅቶችን አስመጥተን እንዲያግዟቸው ለማድረግ ነው። ከወደቁበት እንዲነሱና እንዲያገግሙ ለመርዳት ተብሎ የታሰበ ጉባኤ።
አገር በቀል የሆኑትን የመብት ድርጅቶች በቅርቡ በጋራ ያዋቀሩት የኢትዮጵያ የመብት ድርጅቶች ኅብረት ዲሬክተር አቶ መስዑድ ገበየው በበኩላቸው ከዓለም አቀፍ ድርጅቶች ጋር በጋራ ምን ለመስራት እንዳሰቡም ጠቁመዋል።
በሀገራችን የሰብአዊ መብት ሁኔታ ላይ በከፍተኛ ደረጃ ከሀገር ውስጥ ተመዝግበን ከምንንቀሳቀሰው በተሻለ ሁኔታ ሲሰሩ የነበሩ ዓለም አቀፍ ድርጅቶች ሂውማን ራይትስ ዋች፣ ዲፌንደር፣ ሲቪል ራይትስ ዲፌንደር፣ ሲቪከስ እና ሌሎችም አምነስቲ እና ሂውማን ራይትስ ዋችን ጨምሮ ብዙ አስተዋጽኦ ሲያደርጉ ነበረ። አሁን በተፈጠረው መልካም አጋጣሚ ከነዚህ ድርጅቶች ጋር ያለንን የጋርዮሽ ስራ እንደገና ለማጠናከር ከነዚህ ድርጅት ተወካዮች መጥተው እንዴት በጋራ እንስራ፣ ምን ብናደርግ ጥሩ ነው፣ በምን እናግዛችሁ። በእርግጥ ከኛ የተሻለ ሌጋል ኤንቫይሮንመንት ኑሮ አይደለም እነሱ የሚሰሩባቸው ሀገሮች፣ አብዛኛዎቹ አፍሪካ ሀገሮች ላይ ተመሳሳይ ችግሮች አሉ። ግን የእኛ ደግሞ በይዘቱና በአሰራሩ በጣም የባሰና በጣም የሲቪክ ማህበረሰብ ድርጅቶች አስተዋጽኦ በጣም የቀጨጨ ስለሆነ እዚህ መጥተው ልምዳቸውን እያካፈሉን ነው ያሉት።
በኢትዮጵያ የሲቪክ ማህበራትን ለማጠናከር ለተወሰዱ እርምጃዎች፣ ለተሰሩ ስራዎች ፍሬያማ አለመሆን ምክንያቶቹ የታወቁ እንደሆኑ ብዙዎቹ ይስማማሉ። አሁን ከተፈጠረው ሁኔታ አኳያ የሲቪክ ማህበረሰቡን ድርጅቶች በእግራቸው እንዲቆሙ ለማድረግና ለማጠናከር የቅድሚያ ሊሰጣቸው ይገባቸዋል ያሏቸውን እርምጃዎችም አቶ ያሬድ ኃይለማርያም አብራርተዋል።
የመጀመሪያው ችግር ወይም የሁሉም ችግር ምንጭ የነበረው የመንግስት የፖለቲካ በጎ ፈቃደኝነት አለመኖር ነበር። የዛ አለመኖር ነው ብዙ ስብስብ ችግሮችን ህግ እንዲወጣ፣ አፈናው በህግ እንዲሆን፣ ጉልበትም እንዲጨመርበት ያደረገው የመንግስት የፖለቲካ መልካም ፈቃደኝነት መታጣት ነው። አሁን ያ በተወሰነ ደረጃ ታይቷል፣ ምልክት እያየን ነው። ያ በጎ ፈቃደኝነት ግን በስልጣን ላይ ያሉት ከፍተኛ አመራሮች በሚሰጡት ቃል ብቻ ሊጸና አይችልም። ሊጸና የሚችለው ተቋማዊ ቅርጽ ሲይዝ። ስለዚህ እነዚህን የመንግስት በጎ ፈቃደኝነት እውነት መሆናቸውን ሊያሳዩ የሚችሉ ለብዙ ዓመት አገሪቷን ወደፊት ይዟት ሊሄድ የሚያስችሉ ነገሮች ያሉት መሆኑን የሚያሳየው በተቋሙ አደረጃጀት ሲጸና ነው እና ነጻ የሚዲያ ተቋም፣ ነጻ ፍርድ ቤቶች፣ ነጻ ምርጫ ቦርድ፣ ነጻ የሰብአዊ መብት ተቋማቶች መኖራቸው ይህን ላለፉት ዓመታት ሁሉ ይቺ ሀገር የተጎዳችበትን ቁስሏን እንድታገግም እድል ይሰጣታል። አሁን የምናደርገውም ጥረት መንግስት በዛ ረገድ የሚያደርጋቸውም ነገሮች ማገዝ ነው እና እነዛ ሁሉ ችግሮች የሚፈቱት በሁለት ነገር ነው። አንዱ የመንግስት ቃል የገባቸው ነገሮች ከልብ መሆናቸውን ማጽናት፣ ሁለተኛው እንዲጸኑ ደግሞ ተቋማዊ ቅርጽ ማስያዝ ነው።
አቶ መስዑድ ገበየውም በተጨባጭ ሊደረጉ ይገባቸዋል ያሏቸውን እርምጃዎች ዘርዝረዋል።
እዚህ ቀጣዩ እኛ የምንጠብቀው ባለፈው ለፓርላማ ቀርቦ ድራፍቱ የበጎ አድራጎት ድርጅቶች አዋጅ ንግግር ተደርጎበታል፣ ብዙ ውይይትም አድርገንበታል። ስለዚህ ህጉ መጽደቅ ነው ቀጣዩ። ይህ ህግ መጽደቁ ግን ብቻውን በቂ አይደለም። ይህን ህግ በተገቢ ሁኔታ ሊያስፈጽም የሚችል ኤጀንሲው ሊሆን ይችላል ወይም ሌላ ተመሳሳይ ስራ የሚሰሩ ተቋማትን ማጠናከር ይጠይቃል። በተለይ በሰብአዊ መብት ጉዳይ ላይ ፍርድ ቤቶች ጠንካራና ወሳኝ የሆነ ሚና መጫወት እንዲችሉ መደረግ መቻል አለበት። ስለዚህ ፍርድ ቤቶች አካባቢ ያለው ሪፎርም፣ ጠቅላይ አቃቢ ሕግ ጋር ያለው ሪፎርም፣ ሰብአዊ መብት ኮሚሽን ጋር ያለው ሪፎርም፣ ምርጫ ቦርድ ጋር ያለው እነዚህ ሁሉ ሪፎርሞች ድምር ውጤት ነው የሀገሪቱን የሰብአዊ መብት ሁኔታ ወደ ተሻለ ደረጃ ደርሷል ልንል የሚያስችለን።
ከአውደ ጥናቱ የሚጠበቀውን ውጤት በተመለከተ ደግሞ አቶ ያሬድ ኃይለማርያም ዘርዘር ያለ ማብራሪያ ሰጥተዋል። በመጀመሪያ የሀገር በቀል ድርጅቶችን ቁመና መመርመር ነው።
ምንድን ነው የሚፈልጉት የሚለውን ካወቅም በኋላ እንደየአቅሙ ለሚፈልጓቸው ነገሮች እርዳታ ማድረግ ነው። ሁለተኛው ደግሞ መንግስት ለሰብአዊ መብት መከበር ቃል ገብቶ አዳዲስ የጀመራቸው ነገሮች አሉ። የሰብአዊ መብት ኮሚሽኑን እስከ ማስተካከል አንስቶ በተለያዩ ዘርፎች እና ለመንግስትም ጭምር ድጋፍ ለማድረግ እና በሀገሪቷ ውስጥ ያለው አሁን ያለው የሰብአዊ መብት ሁኔታ የመንግስትም የሰብአዊ መብትን የያዘበት መንገድ ምን ይጎሉታል፣ ምን ጥሩ ጎኖች አሉት፣ እነሱን ገምግሞ ለመንግስት ጭምር በጎ አስተያየቶችን መስጠት፣ እነዚህ ድርጅቶች ደግሞ ተጠናክረው ወደፊት ጥሩ ስራ የሚሰሩበትን እድል ማመቻቸት ነው እና ብዙ ትርጉም አለው።
እነዚህ ዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅቶች ከተለያዩና ከሚመለከታቸው የመንግስት አካላት ጋርም እንደሚገናኙና እንደሚወያዩ የአውደ ጥናቱ አዘጋጆች ለቪኦኤ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ ለ35 ቀናት በከፊል ተዘግተው የቆዩት የፌዴራሉ መስሪያ ቤቶች ባለፈው አርብ ስለተከፈቱ ስራ ላይ ያልነበሩት ሰራተኞች ዛሬ ሰኞ ወደ የስራ ገበታቸው መመለስ ጀምረዋል። የቪኦኤ ዘጋቢ ማይክል ብራውን በላከው ሪፖርት ፕሬዚደንት ዶናልድ ትራምፕ ለመስሪያ ቤቶቹ የሶስት ሳምንታት ባጀት ለመመደብ የተስማሙ መሆናቸውን ገልጦ ይህም ግን ዲሞክራቶችና ሪፑብሊካውያን ፕሬዚደንቱ በሜክሲኮና በዩናይትድ ስቴትስ ድንበር ላይ አጥር ለማቆም በጠየቁት ገንዘብ ካልተስማሙ ሌላ የመስሪያ ቤቶች መዘጋት ሊኖር እንደሚችል የሚጠቁም ነው ብለዋል። አዲሱ አበበ ዝርዝር ዘገባውን ያቀርባል።
ሁለት የደሞዝ ክፍያ ጊዜ ያለፋቸው የፌዴራል ሰራተኞች ደስታቸውን እርስ በርስ በመግለጽ ላይ ይገኛሉ።
Because they're telling us to report to work Monday morning.
Yay!
On the 28th.
ሰኞ ወደ ስራችን እንድንመለስ ነግረውናል። በጣም ጥሩ ነው። ከዛሬ ጀምሮ እኮ ነው እየተባባሉ ነው። ፕሬዚዳንት ዶናልድ ትራምፕ የተዘጉት መስሪያ ቤቶች እንዲከፈቱ ቢፈቅዱም በሜክሲኮና በዩናይትድ ስቴትስ አዋሳኝ ድንበር ላይ አጥር ከማቆም እንደማይመለሱ ነው የሚናገሩት።
No border security plan can ever work without a physical barrier. Just doesn't happen.
አጥር ከማቆም በቀር የድንበሩን የደህንነት እቅድ ተግባራዊ ለማድረግ አይቻልም። ምክር ቤቱ ተገቢውን ገንዘብ ካልፈቀደ የፌዴራሉ መስሪያ ቤቶች በመጪው የካቲት 8 ቀን እንደገና በከፊል ይዘጋሉ። አለያም የዩናይትድ ስቴትስ ሕገ መንግሥት በሰጠኝ መብት መሠረት በመጠቀም አስቸኳይ ጊዜ አውጃለሁ።
ዲሞክራቶች ከሪፐብሊካን የምክር ቤት አባሎች ጋር በመሆን ለአጥር ማቆሚያ በሚሆን ገንዘብ ላይ ድርድር እንደሚያደርጉ ተናግረዋል። ፕሬዚዳንቱ ከሚጠይቁት የአጥር ማቆሚያ ገንዘብ ውጪ ለቴክኖሎጂና ለሰብአዊ አገልግሎት ማስፋፊያ የሚሆን ማንኛውንም እርዳታ ለመስጠት ግን ዝግጁ እንደሆኑ ነው ዲሞክራቶች የሚናገሩት።
He promised Mexico would pay for his wall. He has been unable to get Mexico to pay for his wall, so he decided to take the mantle.
ያጥሩን ወጪ የሜክሲኮ መንግስት እንደሚከፍል ነበር ፕሬዚዳንቱ ቀደም ሲል የተናገሩት። እርሳቸው ላቀዱት አጥር ግን ሜክሲኮ እንደማትከፍል ወይም ወጪ እንደማታድርግ ገልጣለች። እናም መንግስቱን ለመዝጋት ወሰኑ። የአሜሪካ ሕዝብም እንደሚገነዘበው ያ ስህተት ነው
ብለዋል ዲሞክራቱ ቴድ ሌዮ። ይህን አጠቃላይ ሁኔታ መላው የአሜሪካ ሕዝብ እየተነጋገረበትና እየመዘነው ይገኛል። አንዳንድ በተለይም እንደ አሪዞና በመሳሰሉ ግዛቶች ኗሪ የሆኑ አሜሪካውያን ብዙ ሕገ ወጦች ወደ ዩናይትድ ስቴትስ ሾልከው እንደሚገቡ ገልጠው ትራምፕም ቢሆኑ በሆነ መንገድ አጥሩን ከማቆም አይመለሱም፣ እንደግፋቸዋለንም ይላሉ። ሌሎች ለምሳሌ ቴክሳስ አካባቢ የሚኖሩ አንዳንድ አሜሪካውያን ደግሞ ትራምፕ አቆማለሁ የሚሉትን አጥር ፈጽሞ አይደግፉም። ይህ የመለያየት በተለይም መጤዎች ላይ ያለ ጥላቻ እንጂ ለደህንነታችን ዋስትና የሚሆን አይደለም። እናም ትራምፕ አላማቸው ውድቅ ሆኗል፣ ማህበረሰባችንም አጥሩን በጥብቅ ተቃውሞታል ይላሉ። ያም ሆነ ይህ ለ35 ቀናት በከፊል ተዘግተው የቆዩት የፌደራል መስሪያ ቤቶች ለጊዜውም ቢሆን ክፍት ሆነዋል። በሁለቱ ፓርቲዎች መካከል ያለው ፍትጊያ ግን አላባራም። ኮንግረሱ ምንም ወሰነ ምን ግን ፕሬዝዳንት ዶናልድ ትራምፕ ያን አልፈው ለመሄድ ቆርጠው የተነሱ ይመስላሉ። ይህም የጠየቁት ገንዘብ ቢፈቀድ አጥራቸውን ለማቆም፣ ባይፈቀድላቸው ደግሞ አስቸኳይ ጊዜ ለማወጅ። ይሄ ደግሞ የህግ ጥያቄ ያስነሳል፣ ፍርድ ቤትም ያቆማቸው ይሆናል።
አዲሱ አበበን እናመሰግናለን። የዩናይትድ ስቴትስ መንግስትን በከፊል መዘጋትና ዛሬ መከፈት ወይም አርብ ማምሻውን መከፈት ተንተርሶ የተዘጋጀ ዘገባ ነበር። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:35 ያመለክታል። የስቱዲዮ ሰዓታችን ዋና ዋናውን የዓለም ዜና ከአዳነች ፍስሃዬ ባጫጭሩ።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የምክር ቤት ተደራዳሪዎች በደቡባዊ የሀገሪቱ ድንበር ግንብ ለመገንባት የሚያስችል ስምምነት ያቀርባሉ የሚለው ግምታቸው ከ50% ያነሰ መሆኑን ገልጸዋል። ራሳቸውን የቬኔዙዌላ ጊዜያዊ ፕሬዝደንት አድርገው የሰየሙት የተቃዋሚዎች መሪ ሁዋን ጉዮዶ በያዝነው ሳምንት የሁለት ቀናት ተቃውሞ እንዲካሄድ ጥሪ አቅርበዋል። የሀገሪቱ ወታደራዊ ኃይል ፕሬዚደንት ኒኮላስ ማዱሮን እንዲከዳ መቀስቀሱን ቀጥለዋል። አንድ ከፍተኛ የሩሲያ ዲፕሎማት አፍጋኒስታን ያሉት ተዋጊ ኃይሎች ተገናኝቶ የሰላም ንግግር እንዲያደርጉ ለመጣር ፓኪስታን ገብተዋል።
አድማጮች አሁን ሳምንታዊ ስፖርት አዘጋጅና አቅራቢ ሶሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የኢትዮጵያ አትሌቶች ዮሚፍ ቀጀልቻና ሃጎስ ገብረህይወት በቦስተን፣ ፋጡማ ሳዶ በኦሳካ ጃፓን ማራቶን ድል ተቀዳጅተዋል። በእግር ኳስ የኢትዮጵያ ፕሪሚየር ሊግ ግጥሚያዎችን ዜናም ይዘናል። አብራችሁን ቆዩ። ዮሚፍ ቀጀልቻ ባሳለፍነው ቅዳሜ ቦስተን ላይ በአንድ ማይሉ የአዳራሽ ውስጥ ሩጫ ውድድር አሯሯጮቹ መቅደሙን አይተው ከወጡ በኋላ እንኳ ፍጥነቱን ሳይቀንስ ነው ቀድሞ የገባው። በትዌል በርግን ብቻ ነበር ትከሻ ለትከሻ ሲከተለው የቆየው። እርሱንም በ28 ሴኮንድ ጥሎት በመግባት ፈጣኑን የዓለም ሰዓት አስመዝግቧል። ለኢትዮጵያም የአዳራሽ ውስጥ የአንድ ማይል አዲስ ክብረ ወሰን ነው። 3:51 ነው። ሰዓቱ በአንድ ማይል የአዳራሽ ውስጥ ውድድር 12ኛው ፈጣን ጊዜ መሆኑ ነው በታሪክ። ዮሚፍ ቀጀልቻ ከጥቂት ወራት በኋላ በ5000 አዲስ የዓለም ክብረ ወሰን አጽፋለሁ ሲል ተናግሯል። እዚያው ቦስተን በዕለቱ በተካሄደ በ3000 ዓለም አቀፍ ውድድርም ድል የተጎናጸፈው የኢትዮጵያ አትሌት ነው ሃጎስ ገብረ ሕይወት። ጥብጣቡን ሲያልፍ 7:37.41 አስመዝግቧል። በሌላ በኩል ኦሳካ ጃፓን ላይ በተካሄደ የሴቶቹ የማራቶን ሩጫ ውድድር ፋጡማ ሳዶ ከኢትዮጵያ በአንደኝነት አጠናቃለች። 2:25.39 ነው ጊዜዋ። ሬይ ኦሃራ ከጃፓን ሁለተኛ፣ ቦነስ ጄፕኩሪ ከኬንያ ሦስተኛ ሆነዋል። በሳን ቪቶሬ ኢጣሊያ የ10 ኪሎ ሜትር አገር አቋራጭ ሩጫ ውድድር የወንዶቹን ኬንያዊው ጄሩስ ቢሬክ ቀድሞ ሲገባ አልበርት ኪሙታይ ከዩጋንዳ ሁለተኛ፣ ጌትነት ዋሌ ከኢትዮጵያ ሦስተኛ ሆነዋል። የሴቶቹን ያሸነፈችው የባህሬኗ ዊንፍሬድ ሙቲሌ ናት። አዳነች ፈይሳ ከኢትዮጵያ ሁለተኛ፣ ግሎሪያ ኪቴ ከኬንያ ሦስተኛ። በመጨረሻም አድማጮች፣ በዱባይ ማራቶን ኢትዮጵያ ማሸነፏን በመደገፍ አደባባይ የወጡ ሰልፈኞች ይዘውት የነበረውን የተሳሳተ ካርታ ማለትም ኢትዮጵያና ኤርትራን በአንድነት የሚያሳየውን ምስል በማውጣቱ በብሪታንያ የኢትዮጵያ ኤምባሲ ይቅርታ ጠይቋል። አርብ ዕለት አትሌት ጌታነህ ሞላ በማራቶን ድል በተቀዳጀበት ቀን ነበር ደጋፊዎች ኤርትራ ከኢትዮጵያ ከመለየቷ በፊት የነበረውን ካርታ በስህተት ይዘው የወጡት ተብሏል። በማግስቱ ቅዳሜ የኢትዮጵያ ኤምባሲ ያን ምስል በድረገጹ ላይ በመጫኑ ሆን ተብሎ አልተፈጸመም ሲል በመግለጽ ይቅርታ ጠይቋል። ረዘም ያለውን በተለያዩ የዓለም ከተሞች በሳምንቱ ማብቂያ የተካሄዱ የሩጫ ውድድሮች ዜና በዚሁ ላብቃና ለእግር ኳሱ የስፖርት ዜና ወደ አዲስ አበባው ልውሰዳችሁ። ግርማቸው ከበደ አጠር ያለ ዘገባ አለው።
አዲስ አበባ ስታዲየም በተደረገው የ13ኛ ሳምንት ጨዋታ የሊጉ መሪ የነበረው ኢትዮጵያ ቡና በጅማ አባጅፋር ተሸንፏል። በጨዋታው ሁለተኛ አጋማሽ ዲዴ ሌብሪ ከቀይ መስመር ያሻገረለትን ኳስ አስቻለው ግርማ በግንባሩ በመግጨት የጅማ አባጅፋርን የማሸነፊያ ጎል አስቆጥሯል። አስቻለው በቀድሞ ክለቡ በኢትዮጵያ ቡና ላይ ጎል ካስቆጠረ በኋላ ደስታውን ከመግለጽ በመቆጠቡ ከባለሜዳው ቡድን ደጋፊዎች አድናቆት ተችሮታል። ለኢትዮጵያ ቡና ሁለተኛ ተከታታይ ሽንፈቱ ሲሆን ከጨዋታው በኋላ ደጋፊዎቹ በድብልቅ ስሜት ተቀብለውታል። ኢትዮጵያ ቡና ከሽንፈቱ በተጨማሪ በብዙዎች ዘንድሮ የቡድኑ ምርጥ ተጫዋች እንደሆነ የሚታመነውን ተከላካዩን ተመስገን ካስትሮን በ15ኛው ደቂቃ በጉዳት አጥቷል። ለአራት ወራት ያህልም ወደ ሜዳ ሊመለስ እንደማይችል ተገምቷል። የቡናው አሰልጣኝ ዲዴ ጎሜስ ከጨዋታ በኋላ በሚኖረው የተለመደ ጋዜጣዊ መግለጫ ላይ ያልተገኙ ሲሆን ምክትላቸው ገብረ ኪዳን ነጋሽ ደጋፊውን የማይመጥን እንቅስቃሴ እንዳሳዩ አምነዋል።
ምላሹ ያው በጀመሪያም ተናግሬዋለሁ፣ ጨዋታው ጥሩ አይደለም፣ ውጤቱም ጥሩ አይደለም። ውጤቱን የማይገልጽ ጨዋታ አይደለም የጫወት ነው። ጨዋታው ይህን ያህል ጥሩ ለማለትም አያስደፍርም። ለቡና ደጋፊ እንደዚህ አይነት ጨዋታ አይቶ ላያቅ ይችላል። ከዚህ በፊት ግን ምንድን ነው አንድ ቡድን ተሸነፈ ማለት በቃ አለቀ፣ ካሁን በኋላ እንደዚህ አይነት አጨዋወት ነው የሚጫወቱት ማለት አይደለም።
በሌሎች ጨዋታዎች መቀለ ላይ ቅዱስ ጊዮርጊስ ወልዋሎ አዲግራት ዩኒቨርሲቲን 1-0 አሸንፏል። የሳላዲን ሰይድ የውድድር ዘመኑ 5ኛ ጎል ቅዱስ ጊዮርጊስን ወደ ሊጉ መሪነት አምጥተዋለች። አሰልጣኙ ስቲዋርት ሃል ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት በውድድር ዘመኑ መጨረሻ የሊጉ ሻምፒዮን ካልሆኑ በራሳቸው ፍቃድ ስራቸውን እንደሚለቁ ተናግረዋል። መቀለ ከተማ ከሜዳው ውጪ ደቡብ ፖሊስን 2-1 ሲያሸንፍ አራተኛ ተከታታይ ድሉ ሆኖ ተመዝግቧል። አማኑኤል ገብረ ሚካኤልና ያሬድ ከበደ የመቀለን የማሸነፊያ ጎሎች አስቆጥረዋል። ፋሲል ከነማ ከአዳማ ከተማ ጎንደር ላይ ያደረጉት ጨዋታ ያለ ግብ ተጠናቋል። ድሬዳዋ ላይ ድሬዳዋ ከተማ ከሲዳማ ቡና ጋር ያደርጉት የነበረው የ13ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ደግሞ በከተማዋ ተፈጥሮ በነበረው ችግር ምክንያት ላልተወሰነ ጊዜ ተላልፏል።
አድማጮች፣ ግርማቸው ከበደ አሁን በቴክስት ባደረሰን ተጨማሪ መልእክት ስሁል ሽሬ ደደቢትን 1-0፣ ወላይታ ዲቻና ባህር ዳር ከተማ እንዲሁም መከላከያና ሐዋሳ ከተማ እኩል 1-1 ተለያይተዋል ብሏል ግርማቸው። ውጤቶቹን ስላሳወቅከን እናመሰግናለን። ለዛሬ በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞን ክፍሌንና ተባባሪውን ግርማቸው ከበደን እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በዚህ ሰዓት አሁን የሚቀርበው ባለፈው አርብ ምሽት ሳይቀርብ የቀረው አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዳቦስ በተካሄደው የኢኮኖሚ መድረክ ጉባኤ ላይ ባደረጉት ንግግርና የሩሲያ ወደ አፍሪካ መመለስ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ብሉምበርግ የዜና አገልግሎት በዘገበው መሠረት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዳቦስ በተካሄደው የኢኮኖሚ መድረክ ጉባኤ ላይ ባደረጉት ንግግር የመንግሥት ይዞታ የሆኑ ንብረቶችን ለመሸጥ የወጣው ዕቅድ በቀጣዮቹ 3 ዓመታት ውስጥ ከዓለም በፍጥነት ከሚያድጉት አንዱ ተደርጎ የሚታመነውን የኢትዮጵያ ኢኮኖሚ እንዲሰፋ ይረዳል ብለዋል። የኢትዮጵያ መንግሥት የኢትዮጵያ አየር መንገድንና ቴሌኮምን በመሳሰሉት ኩባንያዎች የአክሲዮን ድርሻ ለመሸጥ አቅዶ ሐሳብ አቅርቧል። የቅዱ ዓላማ የባለ ሀብቶች የመዋለ ንዋይ ፍሰትን ለመሳብ መሆኑን ድረገጹ ገልጿል።
የኢትዮጵያ ኢኮኖሚ እድገት እስከ መጪው 2021 ዓ.ም ባለው ጊዜ ውስጥ በ3 ዓመታት ውስጥ ማለት ነው በ8% ማደግ ይቀጥላል ተብሎ እንደሚታመን የብሉምበርግ የዜና አገልግሎት ጠቅሷል። ኢትዮጵያ ውስጥ የንግድ ሥራ እንዲካሄድ ለማመቻቸትና ኢኮኖሚው እንዲጎላበት የግል ዘርፍን የመዋዕለ ንዋይ ፍሰት ከፍ ለማድረግ እንዲቻል ኢትዮጵያ ጉልህ የሆነ የተቋሞች ለውጥ እያደረገች ነው ሲሉ ጠቅላይ ሚኒስትር አብይ መናገራቸውን ብሉምበርግ የዜና አገልግሎት ዘግቧል።
የኢትዮጵያ ጠቅላይ ሚኒስትር ወደ ዳቦስ ሲያመሩ ባለፈው ሰኞ በኢጣሊያ በኩል ባለፉበት ወቅት ከካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ጋር ተገናኝተው መነጋገራቸውን የቫቲካን ዜና ዘግቧል። ከቫቲካን በወጣው መግለጫ መሰረት ስለ ብሔራዊ እርቅና ክርስትና ሃይማኖት በኢትዮጵያ ሕዝብ ታሪክ ስላለው ሚና ተነጋግረዋል። በአፍሪካ የሚከሰቱት ግጭቶች በሰላም እንዲፈቱ እንደሚያስፈልግና ስለ አፍሪካ ማህበረሰባዊና የኢኮኖሚ እድገት ማንሳታቸውን የቫቲካን ኒውስ ጠቁሟል።
በመጨረሻም ርዕሰ ሊቃነ ጳጳሳቱና ጠቅላይ ሚኒስትር አብይ ስጦታዎች እንደተለዋወጡ ከኢትዮጵያ ጋቢና የክርስቶስን እርገት የሚያሳይ ቅብ ስዕል ሲሰጣቸው፣ ርዕሰ ሊቃነ ጳጳሳቱ ደግሞ ምድረ በዳ ላይ የበቆሎና የወይን ዘለላ ምስል ያለበት መዳሊያ ለጠቅላይ ሚኒስትሩ መስጠታቸውን፣ አንድ ቀን ምድረ በዳም ቢሆን የአትክልት ቦታ ይሆናል የሚለውን የኢሳይያስ ትንቢትን የሚመስል መሆኑን የሃይማኖት መሪው ማስረዳታቸውን የቫቲካን ኒውስ ዘግቧል።
የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ በበኩሉ ሩሲያ በአፍሪካ የዋናነት ቦታ እያገኘች ነው ይላል። ሩሲያ ከሱዳንና ከማዕከላዊ አፍሪካ ጋር ግንኙነቷን ካደሰች ወዲህ የግል የሩሲያ ወታደራዊ ተቋራጮች በሁለቱም አገሮች ሲንቀሳቀሱ መቆየታቸው ተዘግቧል። ሞስኮ ከሳህራ በመለስ ባሉት የአፍሪካ አገሮች ላይ ትኩረት በመስጠት በንግድ ማዳበር፣ በጸጥታና በመከላከያ ግንኙነት ላይ ስታተኩር መቆየቷ የቢቢሲው ድረገጽ ላይ የወጣው ዘገባ ጠቅሷል። ዘገባው አያይዞም ሩሲያ በአፍሪካ ስላላት እንቅስቃሴና ምን ያህል ስፋት እንዳለው ያስረዳል። ሱዳን ውስጥ በአሁኑ ወቅት ለሳምንታት ያህል ሕዝባዊ ተቃውሞ ሲካሄድባት ቆይቷል። መንግሥት የአገሪቱን ኢኮኖሚ አኮላሽቷል የሚል ተቃውሞ ነው የሚሰማው።
ሀገሪቱ በውጥረት ሁኔታ በምትገኝበት በአሁኑ ወቅት ታዲያ አንዳንድ የተቃውሞ ሰልፈኞችና ሚዲያ ሩሲያውያን ተቋራጮች የሱዳን የጸጥታ ኃይሎችን በማማከር ተግባር እየረዱ ናቸው እንደሚሉ ዘገባው ጠቅሷል። ባለፈው ዓመት የቢቢሲ የሩሲያ ቋንቋ አገልግሎት ባካሄደው ምርመራ ከመከላከያ ኃይል ጋር ቅርበት ያላቸው ምንጮች በተናገሩት መሰረት አንዳንድ ሩሲያውያን ቅጥር ሰራተኞች በሱዳን መታየታቸውን የሚያሳይ ማስረጃ ሰምተዋል ይላል ዘገባው። በአጎራባች ሀገር ማዕከላዊ አፍሪካ ሪፑብሊክ ደግሞ በተባበሩት መንግስታት ድርጅት ከሚደገፈው መንግስት ጋር ያላትን ኦፊሴላዊ የጸጥታ ግንኙነቷን እያጠናከረች ነው። የሩሲያ ባለሥልጣኖች በቅርቡ በማዕከላዊ አፍሪካ ሪፑብሊክ አሉ ስለሚባሉ ብዛት ያላቸው ሩሲያውያን ቅጥር አገልጋዮች የሩሲያ ባለሥልጣኖች ቀለል አድርገው አይተውታል።
አንዳንድ ተንታኞች እንደሚሉት ግን ሩሲያ የምታሳድረውን ተጽዕኖ ለመጠበቅ ወይም ለማስፋት በምታደርገው ጥረት የግል ወታደራዊ ኃይሎች ጠቃሚ ሚና እንደሚጫወቱ የቢቢሲው ዘገባ አስገንዝቧል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ባለፈው ታህሳስ ወር ጋዜጣዊ ጉባኤ ላይ ስለ ቅጥረኛ ቡድኖች ጉዳይ ሲጠየቁ የንግድ ጥቅማቸውን በማንኛውም የዓለም ማዕዘናት የመሥራት መብት አላቸው ብለው እንደነበር ዘገባው ጠቅሷል። የቀድሞዋ ሶቪየት ኅብረት በቀዝቃዛው ጦርነት ማብቃት ምክንያት የኢኮኖሚና የፖለቲካ ኃይሏ እስከተዳከመበት ጊዜ ድረስ አፍሪካ ላይ ጠቃሚ ሚና ነበራት። አሁን ታዲያ በሞስኮ ከፍተኛ የኢኮኖሚ ትምህርት ላይ የሚሰሩት አና አንድሮኖቫ እንደሚሉት ሩሲያ በአፍሪካ ላይ ያላትን ቦታ ለመመለስና ለማጠንከር እየሞከረች ነው።
አንዳንድ የገበያ መዳረሻዎቿ በእስያ ሀገሮች ቢሆንም ለአፍሪካ የምታቀርባቸው ገበያዎች ጉልህ ቦታ አላቸው፣ እያደጉም ነው ሲል የቢቢሲው ዘገባ ጠቅሷል። በአፍሪቃ ዋናዋ የሩሲያ ደንበኛ አልጄሪያ መሆኗንም ዘገባው አውስቷል። ለዓመታት ያህል ዋና የዩናይትድ ስቴትስ ወታደራዊ ረድኤት ተረካቢ የነበረችው ግብፅም ጠቃሚ የሩሲያ ደንበኛ ሆናለች። የስቶክሆልም ዓለም አቀፍ የሰላም ጥናት ተቋም በገለጸው መሰረት ሩሲያ ከአራትና ሶስት ዓመታት በፊት ከአንጎላ፣ ከቡርኪና ፋሶ፣ ከካሜሩን፣ ከጋና፣ ከኢኳቶሪያል ጊኒ፣ ከማሊ፣ ከናይጄሪያ፣ ከሱዳንና ከደቡብ ሱዳን መሳሪያ የመግዛት ጥያቄ ቀርቦላታል።
እነዚህ አገሮች ከሩሲያ ለመግዛት የፈለጓቸው መሳሪያዎች የመጓጓዣ ተዋጊ ሄሊኮፕተሮች፣ ተዋጊ አውሮፕላኖች፣ ከየብስ ወደ አየር የሚተኮስ ሚሳይል እንደሚገኙባቸው፣ ብዙውን ጊዜ የሚፈለጉት የታደሱ ጥቅም ላይ የዋሉ መሳሪያዎች መሆናቸውን የቢቢሲው ዘገባ አውስቷል። የሩሲያ ወታደራዊ ቃዎች ከምዕራባውያኑ መሳሪያ አቅራቢዎች ጋር ሲነጻጸር ረከስ ያሉ ሲሆን ጠንካራና አስተማማኝ በመሆናቸው የዳገሮችን ቀልብ እንደሚስቡ ሩሲያ አፍሪካ ውስጥ ስትገባ ለራሷም የኢኮኖሚ ጥቅም እንደምታገኝ የቢቢሲ ድረገጽ ዘገባ አስገንዝቧል።
የሩሲያ የአሉሚኒየም ኩባንያ ከጊኒ ቦክሳይት ማስገባት ጀምሯል። አሮሳ የተባለው የሩሲያ መንግስት የአልማዝ ማዕድን ኩባንያም አቻምና ከአንጎላ ጋር የአልማዝ ማስገባት ውል ፈርሟል። ከሞዛምቢክ ጋርም ሁለት የጋዝ ማውጣት ስምምነት አድርጋለች። በካርኔጊ የዓለም አቀፍ ሰላም ተቋም የሚሰሩት ነባር ተመራማሪ ፖል ስትሮንስኪ እንደሚሉት ሩሲያ በተፈጥሮ ሀብት ከታደሉት የአፍሪካ ሀገሮች ጋር በመስራት ብዙ ጥቅም ታገኛለች። ባለፈው ዓመት ሩሲያ ከኢትዮጵያ፣ ከአንጎላ፣ ከናሚቢያና ከዚምባብዌ ጋር የኢኮኖሚ ግንኙነት ለማጠንከር ስምምነቶች ፈርማለች ሲል የቢቢሲው ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች ፍስሐዬን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን የምሽቱ መጨረሻ ያደረግነው ቅንብር ነው የምንወስዳችሁ። ጤና ኢትዮጵያውያን የበጎ ፈቃድ ሐኪሞች በኤርትራ ይለናል ጤና ለምሽቱ ባዘጋጀው ቅንብር። ለሁለት ወራት የጤና በጎ ፈቃድ አገልግሎት መስጠት ኤርትራ የሚገኙ 35 ኢትዮጵያውያን ሐኪሞች በተለያዩ ከተሞች ተመድበው ስራቸውን በማከናወን ላይ መሆናቸውን ይጠቅሳል። የኤርትራ ቆይታቸው ከስራ ልምድና የተሞክሮ ልውውጥ በተጨማሪ የህዝብ ለህዝብ የሰላም ግንኙነት የማጠናከርና ባህሎችን የማስተዋወቅና የመጋራት ፋይዳም እንዳለው ሐኪሞቹ ለአሜሪካ ድምፅ ተናግረዋል። ዘጋቢያችን ብርሃነ በርሄ ከአስመራ ተከታዩን አድርሶናል።
የጤና በጎ ፈቃድ አገልግሎት ለመስጠት ኤርትራ የገባው የኢትዮጵያ ሐኪሞች ቡድን በተለያዩ የኤርትራ ከተሞች ተመድበው የበጎ ፈቃድ ስራቸውን በጥሩ ሁኔታ በማከናወን ላይ እንደሆኑ ቪኦኤ ያነጋገራቸው ዶክተሮች ተናግረዋል። በአስመራ በሐዝሐዝ ሆስፒታል ተመድባ የበጎ ፈቃድ ሕክምና አገልግሎት በመስጠት ላይ የምትገኘው የባህር ዳር የሕክምናና የጤና ሳይንስ ኮሌጅ አዲስ ምሩቅ ዶክተር ሸዋነች ሙለታ ከኤርትራውያን ሐኪሞች ጋር በጋራ በመስራት የስራ ልምድ ለመለዋወጥና በሙያቸው ለማገልገል ወደ ኤርትራ እንደመጡ ተናግራለች። በቆይታዋም ልምድ ካላቸው ኤርትራውያን ዶክተሮች ጋር በመስራታቸውም ጥሩ ተሞክሮ እያገኙ እንደሆነም ተናግራለች።
የመጣ ነው ያው ሼር ለመደራረግ ነው። ምክንያቱም ከሀገር ሀገር አይደለም ከአንድ ሀገር ውስጥም የተለያዩ ከተማዎች የማኔጅመንት ዲፈረንስ ምናምን ሊኖሩ ይችላሉ እና ያንን ሼር ለማድረግ ነው የመጣ ነው። 35ን የመጣ ነው ከአዲስ ምሩቃን። ተጨማሪ ደግሞ 4 ሲኒየር ዶክተሮች አብረውን መጥተዋል። ከኔ ጋር የተመደቡት በአዛዝ ሆስፒታል 3 ነን አጠቃላይ ማለት ነው። ስራችን ጀምረናል። አስመራ ውስጥም ከአስመራ ውጭም የተመደቡ ዶክተሮች አሉ። ስራችንን በይፋ ጀምረናል ማለት ነው። እና ያለው ነገር ምንድነው? በጣም አሪፍ ነው እምልህ ደስ ይላል። እንግዳ ተቀባዮች ናቸው። ሁለተኛ እዚህ ያሉ ዶክተሮች ጂፒዎች ናቸው። እኛ ያለሁበት ሆስፒታል ማለት ነው እና ጄኔራል ፕራክቲሽነሮች ናቸው። እና በጣም ደስ ይላል። ጎበዝ ናቸው። ሼር እያደረግን ነው አንድ ላይ የምንሰራው እና በጣም አሪፍ ነው። ቆንጆ ነው እየሄደ ያለው።
በአስመራ በሀሊበት ሪፈራል ሆስፒታል ተመድቦ የበጎ ፈቃድ አገልግሎት በመስጠት ላይ የሚገኘው ዶክተር ዳዊት ደግ አደረገ በበኩሉ እንደዚህ አይነት የበጎ ፈቃድ አገልግሎት ከስራ ልምድ ልውውጥ ባለፈ በሁለቱ አገራት መካከል ያለውን ግንኙነት በይበልጥ የሚያጠናክር መሆኑን ተናግሯል።
ለእኛም እንደ ሐኪም የተለያየ አይነት የስራ ዘይቤ ያለበት ቦታ ሄዶ መስራት እድል ማግኘት የልምድ ልውውጡን እኛም ለዚህ ላሉ ባለሙያዎች ሼር የምናደርገው ነገር ከነሱም እኛም ደግሞ የምንማራቸው ብዙ ነገሮች ስለሚኖር በሙያው ተፈጥሯዊ ባህሪ ሼር መደራረግ በጣም ቆንጆ ነው። ከዛ በተጨማሪ ነው ዋነኛው ግን ልክ አሁን በሁለቱ ሀገር መካከል ያለው የእርቅ ስሜት የሰላም ስሜት መጀመሩን በግልጽ የሚያሳይ አይነት መንፈስ ይፈጥራል። ምክንያቱም የእውነት ከመሪዎቹ ግንኙነት በበለጠ ህዝቡ ከህዝቡ አዲሱን ስሜት የፍቅሩን ስሜት አይነት ታየዋለህ። እዚህ ስትመጣ ኢትዮጵያዊ ስትላቸው ያለው ደስታ፣ እነሱ ሊያናግሩ የሚያደርጉት ጥረት፣ ነገሮችን ለማቅለል የሚሞክሩት ሙከራ ያ ከህክምናው ልውውጥ በተጨማሪ የወንድማማችነቱን ስሜት የሚያጠናክር አይነት ስሜት ነው ያለው አሁን እና በጣም ጥሩ ነው የነድል ማግኔት መቻላችን።
በወጣትነት እድሜው የመጀመሪያ የበጎ አድራጎት አገልግሎት ለመስጠት እድሉን በማግኘቱ መደሰቱን የተናገረው ወጣት ዶክተር ዳዊት በኤርትራ የተደረገላቸው አቀባበል ለስራቸው ጉልበት እንደሆናቸው ተናግሯል።
እንደ ሐኪም ይሄ አንደኛ የበጎ አድራጎት የመስጠት እድሉን ማግኔቱ በጣም ደስ የሚል ስሜት ነው። በተለይም እኛ ወጣቶችም ስለሆንን እንደ ልምድም እንደ ባህልም የበጎ አድራጎት የመስጠት ልምዱም መዳበር አለበትና ይሄ በጣም የሚያስደስት ጅማሮ ነው። እንደ ግል በጣም ደስተኛ ነን። ከተጠበቀው በላይ ነው አቀባበል። ምናልባት ለማጋነን ያክልም ሳይሆን ሚኒስትሮቹ ተገኝተው በጣም ሃይር ኦፊሻሎች እኛ አልጠበቅንም ያን ያክል አይነት አቀባበል ሁሉና ለናደር ከመጣ ነው የበጎ አድራጎት የበለጠ ያክል ጉልበት የሚሆን አይነት አቀባበል ነው ያገኘነውና ደስተኞች ነን። በዛም በዚህ አጋጣሚ ማስተላለፍ ምንፈልገው ማለት
ዶክተር ሸዋነሽ ሙለታ በቆይታቸው ለኑሯቸው የሚያስፈልጉ ነገሮች እየተሟሉላቸው በመሆኑ ለስራቸው መቃናትና ስራቸውን በተገቢው መንገድ ለመስራት እንደቻሉ ተናግራለች።
ነው ለምሳሌ ምንድነው የተደረገው? አስመራ ውስጥ ወደ 4 አሎች አሉ። እዛ ውስጥ የተመደብነው 23ታችንም አንድ ሆቴል ነው ተያዘልንና ምን መላለሰውም በሆስፒታሉ አምቡላንስ ነው። እና ምንም ይሄን ያህል የራቀን የቸገረን ነገር የለም። በጠዋቱ በሰዓቱ መጥቶ ይወስደናል፣ በሰዓቱ አምጥተው ይመልሱናልና ምንም ለስራ ለመስራት ያስቸገረን እንቅፋት ነገር እስካሁን የለም። እና በጣም አሪፍ ነው።
ከህክምናው የበጎ ፈቃድ ስራ በተጨማሪም አስመራ በሚገኘው የኢትዮጵያ ኤምባሲ ጋር በመተባበር ባህልን የማስተዋወቅና ሌሎች ስራዎችን እንደሚሰሩም ዶክተር ዳዊት ተናግሯል።
ኮሚኒቲውን የማስተማር ስራ፣ የሀገሪቱን ባህል የማስተዋወቅ ስራ ከኤምባሲው ጋር ለማድረግ ኮንታክቶች ጀምረናል። ነገሮቹ እየደረሱ ሲሄድ የሚሆኑ ይሆናል። ከዛ ውጭ በተጨማሪ የሰላም ግንኙነቱን ለማጠናከር የታሰቡ ፕሮግራሞችም አሉ። ያው በመንግስት አካላት የሚገለጹ ቢሆንም የሁለቱ ሀገሮች የስፔሻላይዜሽን ትምህርት የሁለቱ ሀገር ሚኒስትሮች ስብሰባ ነበራቸውና ስለዚህ ጉዳይም ስምምነት ላይ የደረሱ ይመስለኛል። ምናልባት ከዚህ የኤርትራ የህክምና ባለሙያዎች የስፔሻላይዜሽን የትምህርት እድሎችን ለማመቻቸት ምናልባት እዚሁ አስመራ ውስጥም ቢሆን ኢትዮጵያ ውስጥ በእነሱ ስምምነት የሚወሰን ቢሆንም ይህም ሌላ ተጨማሪ እየተካሄደ ያለ ስራ ነውና ይህም ተጨማሪ ጉልበት ይሆናል ብዬ አስባለሁ ለሰላሙ።
በኤርትራ የሁለት ወር የጤና በጎ ፈቃድ አገልግሎት ለመስጠት የመጡ 35 አዲስ ምሩቃን ኢትዮጵያውያን ዶክተሮች በአስመራ ከረን፣ ጊንዳ፣ ደቀ መሐረና መንደፈራ በሚገኙ ሆስፒታሎችና የጤና ማዕከሎች ተመድበው የጤና አገልግሎት በመስጠት ላይ ይገኛሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርሄን ለዘገባው እናመሰግናለን። አድማጮች፣ ስርጭታችንን ወደ ማጠናቀቁ ነን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዝነውን ልናገባድድ ነው። ታዲያ ለዜማ ግብዣ ጊዜ ያገኘን ይመስላል። በሰይፉ ዮሐንስ ትዝታ እንሰናበታለን። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ ሴድራክ ፍራንክሊን እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ።
ደህና ደሩ። ሙዚቃው ይቀጥላል። I'm